የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ስጥልን እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ የካቲት 10 2012 ዓመተ ምህረት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በቀጣይ 30 ደቂቃዎች ውስጥ እናንተን በማስተናገድ ኤደን ገረመው አብሬያችሁ ቆያለሁ። ሀብታሙ ስዩም ደግሞ ከዓለም ዙሪያ የተሰባሰቡ ዜናዎችን ያሰማችኋል። በምሽቱ ከሚሰሙት ዝግጅቶቻችን መካከል ኢትዮጵያ የሀገር ውስጥ ስደተኞችን መብት ለመጠበቅ የካምፓላ ስምምነት በመባል የሚጠራውን አህጉራዊ ስምምነት 31ኛ ሀገር በመሆን ፈርማለች።
ሀገሮች የራሳቸው ህግ ሲኖራቸው ድረስ በዚህኛው በአህጉራዊ ወይም አፍሪካ በሆነው ህግ እንዲገዙ ነው የቀረበው። ስለዚህ የቀረቡ 30 ሀገሮች ነበሩ ከአሁን በፊት። አሁን ኢትዮጵያ 31ኛ ሀገር ሆና ፈርማለች።
የሰማችኋቸው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን ነው። ስለ ውሉ ይዘት ነግረውናል።
ካለ ማለትም ትንሽ እንደው ንግግርን ነበረበት እና ያን ሰዓት ተስፋ ቆርጬ በቃ ያስቀመጥኳቸውን ጋዜጦች አንስቼ በቃ የተላላኩም እንዴት አድርጌ ነው ይህን ነገር እንቀጥለው ከአሁኑ እንደዚህ ከቤገጠነ እንዲህ ሆነ በቃ ወደ ቤት መንገድ ጀምሬ ነው።
እኚህ ደግሞ አቶ ኤልያስ ኃይለ ኢየሱስ ናቸው። በዚህ በዋሽንግተን ዲሲ ኢትዮጵያውያን ላይ ትኩረት ያደረጉ ማስታወቂያዎች በነጻ የሚተላለፉበት አትርፍ የተሰኘ ጋዜጣ ባለቤት ናቸው። ስለ ጋዜጣውና ስለ ልምዳቸው በምሽቱ ያጫውተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩና እኚህንና ሌሎች ለምሽቱ ያሰናደናቸውን ዘገባዎች ታዳምጣላችሁ። በቅድሚያ ግን ለዜናው ካፕታን ስዩም ጋር ተዋችኋለሁ።
አመሰግናለሁ ኤደን። በኢትዮጵያ ጉብኝት ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ ማክሰኞ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተነጋግረዋል። የውጭ ጉዳይ ሚኒስትር ፖምፒዮ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት ዩናይትድ ስቴትስ ኢትዮጵያ ለያዘቻቸው ታሪካዊ፣ ፖለቲካዊና ምጣኔ ሀብታዊ ለውጦች ያላትን ድጋፍ አጠንክረው ማረጋገጣቸውንና የሁለቱን አገሮች አጋርነት ይበልጥኑ ለማጎልበት በሚያስችሉ እድሎች ዙሪያ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ሞርጋን ኦርቴገስ አስረድተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መጪው የኢትዮጵያ ምርጫ ነጻና ፍትሐዊ መሆን አስፈላጊነት ላይም ተወያይተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የቅርብ ሚስጥረኛ ሮጀር ስቶንን ጉዳይ በተመለከተ የፍትህ ሚኒስቴር ባለሥልጣናት ጣልቃ መግባታቸውን ተከትሎ የፌዴራል ዳኞች አገር አቀፍ ማኅበር ነገ አስቸኳይ ስብሰባ እንደሚያካሂድ የድርጅቱ መሪ ተናግረዋል። የማኅበሩ መሪ የፌዴራል ወረዳ ፍርድ ቤት ዳኛ ሲንቲያ ሩፍ በሰጡት ቃል በግል በዳኞች ላይ እየደረሱ ያሉት ጥቃቶች እያሳሰቡን በመሆኑ በዋናነት በነገው አስቸኳይ ስብሰባችን የምንነጋገርበት ይሆናል ብለዋል። የአውሮፓ ኅብረት የውጭ ጉዳይ ሚኒስትሮች በጦርነት እየታመሰች በምትገኘው ሊቢያ ላይ የተደነገገውን ዓለም አቀፍ የጦር መሳሪያ ማዕቀብ ለመቆጣጠርና ለማስከበር ሙከራ የሚያደርግ የተጠናከረ ተልዕኮ ሊጀምሩ ተስማምተዋል። የጀርመን የውጭ ጉዳይ ሚኒስትር ሄይኮ ማስ ከተቀሩት የአውሮፓ አገሮች አቻዎቻቸው ጋር ስብሰባ ካካሄዱ በኋላ በሰጡት ቃል የመሳሪያ አቀበውን የሚያስከብሩ የባህር ኃይል መደቦች በሜዲትራኒያን ባህር ላይ እናሰማራለን ብለዋል። ከብራሰልሱ ስብሰባ በኋላ የኢጣሊያው የውጭ ጉዳይ ሚኒስትር በሰጡት ቃል ደግሞ የጦር መሳሪያ ሊቢያ እንዳይገባ የሚያግድ ተልዕኮ ልናሰማራ ተስማምተናል ብለዋል። አድማጮች፣ ለአሁን ያሉኝ አጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ምሳችን እንሻገራለን። በባህር ዳር ከተማ በዛሬው ዕለት በተካሄደው የአማራ ክልል ምክር ቤት አስቸኳይ ጉባኤ 8 ሰዎች ለተለያዩ ቢሮዎችን በኃላፊነት ተሾመዋል። ወደ ፌዴራል እንዲዛወሩ በተደረጉ አመራሮች ውሳኔ ላይም የምክር ቤቱ አባላት ቅሬታ አቅርበዋል። ክልሉ ከሚገኝበት ውስብስብ ችግር አንጻር ወቅቱን ያልጠበቀ ዝውውር ማድረጉ የሕዝቡ ችግር እንዳይፈታ ያደርጋል የሚል ሀሳብም ተሰጥቷል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ለምክትል ርዕሰ መስተዳደርነት ባቀረቧቸው ዶክተር ፋንታ ማንደፍሮ ሹመት ላይ ምክር ቤቱ ሰፊ ውይይት አድርጓል። የምክር ቤቱ አባላት ከወትሮ በተለየ መልኩ በእጩነት በቀረቡና በዝውውር ወደ ፌዴራል በተዛወሩ አመራሮች ላይ ጠንከር ያለ አስተያየት ሰጥተዋል። አንዳንድ የምክር ቤት አባላት በእጩነት ለቀረቡት ምክትል ርዕሰ መስተዳደር አስተያየት ሲሰጡ ግለሰቡ እውቀትና ልምድ ቢኖራቸውም አሁን ክልሉ ያለበትን ችግር ለመፍታት ለአዲስ አመራር ፈተና ይሆናል ብለዋል። ወደ ፌዴራል ለተዛወሩት ደግሞ የክልሉን ችግር ከስር መሰረቱ የሚያውቁ አመራሮች በመሆናቸው ዝውውሩ ወቅቱን ያልጠበቀ ነው፣ ነባሮችን ከመላክ ይልቅ አዲሶቹን በፌዴራል መንግስቱ እንዲመደቡ ማድረጉ ተገቢ ይሆን እንደነበረ ተከራክረዋል።
እንደ ሀገር ፈተናው እንደተጠበቀ ሆኖ ስፔሲፊካሊ የአማራ ክልል ደግሞ ፈተናዎቹ ከባድና ውስብስብ እየሆኑ እንደመጡ በአንድም ይሁን በሌላ መልክ ይሄ ምክር ቤትም በየመድረኩም የተገነዘብነ ይመስለኛል። ይሄን ውስብስብ ፈተና በየአመቱ በየስድስት ወሩ አዳዲስ ሰዎችን በመቀየር መፍታት ይቻላል የሚለው አካሄድ ለኔ ጨንቆኛል። ትክክል ነው የሚል እምነት አላስኩ። የተከበሩ አሁን የቀረቡት እጩ በጣም ብቁ ናቸው። በዝርዝር ታሪካቸው ደስተኛ ነኝ። ብዙ ችግር የለብኝም። ነገር ግን ደግሞ መምራት፣ አካባቢን ማወቅ፣ ሁኔታን መረዳት የሚጠይቅ ይመስለኛል። ሁኔታውን በደንብ እስኪረዱት ድረስ ጊዜ የሚፈጅባቸውናል። ውስብስብ ፖለቲካ ውስጥ ነው ያለ ነው። በብዙ መንገድ ከዚህ ክልል እንዳራቁም ተረድቻለሁ። ነገር ግን ደግሞ አሁን የሚገቡበት ወቅት ፈተና ነው። የመለማመጃ ጊዜ የሚሰጥም አይደለም። ክልላችን ያለበት ሁኔታ ሰው በአካል እየታገተ ያለበት ክልል ነው። የደረሱበትን ማናቅበት መልስ ማናገኝበት ክልል ነው። አሁን ስለ ክልሉ ውጭ ስላለው ሕዝብ ሳይሆን ክልሉ ውስጥ ያለው ሕዝብ ወጦ መግባት የሚጨነቅበት ወቅት ላይ ነው ያለን። መንግስት አለ የለም ብለን ጥያቄ ውስጥ የከተትንበት ወቅት ላይ ነው ያለን። በዚህ ወቅት ፈተናው ውስጥ ያለፉትን አካባቢውን ዘርዝረው የሚያውቁትን የፈተናውን የመጨረሻ ግብ ለይተው የሚያውቁትን አመራሮች ወደ ላይ ፈቀቅ አድርጎ አዳዲስ አመራሮችን መተካት ወቅቱ አይደለም።
አመሰግናለሁ። ሙሉ ከተውለደሬ ምርጫ ክልል ነው። እኔ ሀሳብ መስጠት የምፈልገው እዚህ ወደ ፌዴራል ሹመት የሄዱ እና አሁን ያልገባኝ ነገር ሰኔ 15 ማጣቀሻ መቅረቡ አሁን ለምን እንዳስፈለገ ነው። ምክንያቱም እነዚህ መሪዎች በዛን ሰዓት በጣም አስቸጋሪ በሆነው ሰዓት አልፈው አሁን ላይ ደርሰዋል። የፓርቲው ከፍተኛ አመራር በጫና እነዚህ አመራሮች ወደ ፌዴራል እንዲቀላቀሉ ውሳኔ የተካሄደበት ካለ በጋራ መታገል እንችላለን። ከዛ ውጭ ግን እንደ ምክር ቤት ህዝብ ወክለን የመጣ ነው። እነዚህ መሪዎች ደግሞ በአሁኑ ሰዓት አማራ ክልል ላይ የትም ቦታ የአማራ ብሔር የትም ቦታ እየታገቱ የትም ቦታ እየሞቱ ባለበት ጠንካራ መሪዎችን አንስቶ ወደ ሌላ ቦታ ለነሱ የታዘነ በማስመሰል የሚሄድበት አግባብ ትክክል አይደለም። መሆንም ካለበት ለምን ነው በሰኔ ጉባኤ ላይ መሾም የማይችሉት የሚል የራሴ እይታ አለኝ። ምክንያቱም አሁን ላይ እነዚህ መሪዎች ቆራጥ የአማራ ክልል ታጋዎች ናቸው። የቀረቡት ተሿሚ ጠንካራ ናቸው ማለት አይደለም። ይሄ ማለት ጊዜው አሁን አይደለም። አሁን የክልሉ ህዝብ በጣም በአስፈሪ ደረጃ ባለበት፣ እነዚህ ደግሞ ትግል እያደረጉ ባለበት፣ የእነሱ ትግል ወደኋላ ለማስቀረት ካልሆነ በስተቀር እኔ እውነት የፌዴራል መንግስቱን ለማጠናከር ታሳቢ ነው የሚል እምነት የለኝም።
በመጨረሻም የምክትል ርዕሰ መስተዳደሩ ሹመት በሶስት ተቃውሞ በ48 ድምጽ ተአቅቦና በአብላጫ ድምጽ ጸድቋል። ከዚህ በተጨማሪም ምክር ቤቱ የሰባት ቢሮ ኃላፊዎችን ሹመት ያጸደቀ ሲሆን በአማራ ክልል ታሪክ ለመጀመሪያ ጊዜ በምክትል ርዕሰ መስተዳደር ማዕረግ አንዲት ሴት ሹመታቸው ጸድቋል። ዶክተር ሙሉነሽ አበበ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ ሆነው ተሾመዋል። የዶክተር የሽመቤት ደምሴ የአማራ ክልል ኦዲተር ጀነራል፣ ዶክተር ሰኢድ ኑሩ በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ቤቶች ኮንስትራክሽን ልማት ቢሮ ኃላፊ፣ አቶ ሲሳይ ዳምጤ የአማራ ክልል ሰላምና ደህንነት ቢሮ ኃላፊ፣ አቶ ተፈራ ወንድማገኝ የአማራ ክልል የኢንዱስትሪ ኢንቨስትመንት ቢሮ ኃላፊ፣ አቶ አብዬ ካሳሁን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ አቶ ኃይለ ኢየሱስ ተስፋማርያም የአማራ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። ይህ በእንዲህ እንዳለ አራት ከፍተኛ የክልሉ አመራሮች ወደ ፌዴራል መንግስቱ መዛወራቸውን በርከት ያሉ የምክር ቤት አባላት ተቃውመውታል። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ቪኦኤ አምሃሪክ ላይ ፌስቡክ ገጻችን ላይ ገብታችሁ በቀጥታ በፌስቡክ ልትከታተሉን ትችላላችሁ። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ብላችሁ ደግሞ የኢሜል አድራሻችንን በመጠቀም መልእክቶቻችሁን ብታደርሱ ብትልኩልን ይደርሰናል። 202-205-9942 የውስጥ መስመር 14 በሚለው ስልክ ደውሉና በነጻ ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁልንም ይደርሰናል። በቀጣይ የምንቀጥለው ኢትዮጵያ ከሰሞኑ አገር ውስጥ ያሉ ስደተኞችን በተመለከተ አህጉራዊ ውል ፈርማለች። ስለ ውሉ ምንነትና ስላለው ፋይዳ በኢትዮጵያ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ የሆኑት አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምጽ አስረድተዋል።
የአገር ውስጥ ተፈናቃዮች በጀት ሲያደርግ አገራዊ ይሁን ዓለም አቀፋዊ ወጥ የሆነ ህግ የለም። ስደተኞችን ወይም ሬፊጂዎችን በተመለከተ ኃላፊነት ያለው ተቋም አንድ ተቋምም የለም። ስለዚህ ለመጀመሪያ ጊዜ አንድ በሪጅን ደረጃ በአፍሪካ ደረጃ ተጨባጭ የሆነ እነዚህ ሀገር ተፈናቃዮች ለማገዝና መብታቸውን ለማስከበር የሚረዳ አንድ ህግ በ2009 በፈረንጆች አቆጣጠር ወጥቷል። ይህም የተፈረመው ካምፓላ ስለሆነ ካምፓላ ኮንቬንሽን እየተባለ ይጠራል። ስለዚህ ሀገሮች የራሳቸው ህግ እስኪኖራቸው ድረስ በዚህኛው በአህጉራዊ ወይም አፍሪካ በሆነው ህግ እንዲገዙ ነው የቀረበው። ስለዚህ የቀረቡ 30 ሀገሮች ነበሩ ከአሁን በፊት። አሁን ኢትዮጵያ 31ኛ ሀገር ሆና ፈርማለች። ይሄ ማለት የሀገር ውስጥ ተፈናቃዮችን መብት የማክበር አስፈላጊውን ድጋፍና እርዳታ የማድረግ ግዴታ ውስጥ ትገባለች ማለት ነው። የውዴታ ግዴታ ነው። በመሰረቱ
የተባበሩት መንግስታት ድርጅት የሰብአዊ ምላሽ እቅድ ዘንድሮ ባወጣው ሪፖርት መሰረት ወደ 1.8 ሚሊዮን የሚጠጉ የሀገር ውስጥ ተፈናቃዮች ያሉባት ሀገር ናት። ይህ አሃዝም አገሪቱን ከፍተኛ የሆኑ ተፈናቃዮች ካሉባቸው ሀገራት ተርታ በዋነኝነት ያስቀምጣታል። አቶ ክሱት የዚህ የካምፓላ ስምምነት መፈረም የሀገር ውስጥ ስደተኞች መብትን በማስከበሩ ረገድ ትልቅ ሚና ይጫወታል ይላሉ።
ትልቁ ነገር መብታቸውን ማክበር ነው። ባሉበት ከአንድ ቀይ ተፈናቅለው ሌላ ቀይ ሲሄዱ እዛው ቦታ ሰው የሰሩት ነገር ወይም ያፈናቅላቸው ነገር እንዳይገጥማቸው ጥበቃ የማድረግ የፍትህ ጉዳይ ሲኖራቸው ህግ ፊት ቀርበው እንደ ማንኛውም ዜጋ የመዳኘት እድል የማግኘት ሴቶችን፣ ህጻናቶችን ለጥቃት እንዳይገለጡ የመንከባከብ እና አስፈላጊን ጥበቃ የማድረግ ከዚህ በፊት ግን መሰረታዊ የሚባሉ ፍላጎቶች የምግብ፣ የመጠለያ፣ የውሃ እነዚህ የመሳሰሉት ነገሮችን የማቅረብ በኋላም ሁኔታዎች ተፈተው ወደ ቀያቸው በሚመለሱበት ጊዜ ድጋፍ የማድረግ ለምሳሌ ቤቶቻቸው፣ መሬቶቻቸው ተወስደው የሚቆዩ ከሆነ እሱን መልሶ የመስጠት ወይም ካሳ የመስጠት እና እንዲቋቋሙ የማድረግ የመሳሰሉት ግዴታዎችን ነው የሚያስገባ። መብታቸውን የማስከበር ሶሉሽን ነው እንግዲህ ወደ ነበረበት ቦታ የመመለስ ስራዎችን አብሮ ያካትታል።
ይህ አህጉራዊ ስምምነት ሰዎችን ከመፈናቀል ባያግድም የተፈናቀሉት ግን ሰብአዊ መብታቸው እንዲከበር እንደሚያግዝ የሚናገሩት አቶ ክሱት ውሉ በቅርቡ በሀገር ውስጥ ህጋዊ ሆኖ ስራ ላይ መዋል ይጀምራል ብለው እንደሚያምኑም ይናገራሉ።
መገመት እንደሚቻለው ህጎች በአዋጅ በፓርላማ ከወጡ ጀምሮ በህገ መንግስቱ የሚለው እስከ 15 ቀን ፕሬዚደንቷን ካልፈረሙ ህግ ሆኖ በነገሪቱ ጋዜጣ ይወጣል የሚባል ነገር አለ። ስለዚህ እንደዛ ነው እንግዲህ የምናውቀው። እስከዚያ ገና አሁን 3-4 ቀን ነው ከተፈረመ። ከተፈናቃዮች ጋር አብረው የሚሰሩ የመንግስት ስትራክቸሮች አሉ። በዚያ ነው መቀጠል የሚፈልገው። አዲስ ተቋም ማቋቋም ነው የሚፈልጉት። እንግዲህ ገና አብረን ነው የምናየው። ነገር ግን ዩኤንኤችሲአር ኢትዮጵያ ይህን የካምፓላ ኮንቬንሽን የተባለውን ህግ በመፈረሟና በመቀበሏ በጣም ደስተኛ ነው። የሀገር ውስጥ ተፈናቃዮች በቅርብ ጊዜ ወዲህ ኢትዮጵያ በቁጥራቸውም ከፍ እያለ የመጣበት ሁኔታ ስላለ እነዚህ ተፈናቃዮች መብታቸውን ለማስከበር አስፈላጊ ድጋፍ ለማድረግ እና ሁኔታዎችን በማስተካከል ደግሞ ወደ ቀያቸው የመለሱን ስራ ያፋጥነዋል ተብሎ ይጠበቃል። ስለዚህ ዩኤንኤችሲአር የኢትዮጵያ መንግስት በዚህ አጋጣሚ ማመስገን ነው ይፈልግ።
አቶ ክሱት ገብረ እግዚአብሔርን እናመሰግናለን። ጋቢና ቪኦኤ ነው እየተደመጠ ያለው። በዚህ በዋሽንግተን ዲሲና አካባቢዋ የኢትዮጵያውያን የንግድ ቤቶች ላይ ለሚያዘወትር ሰው አትርፍ የተሰኘው ስም ባይተዋር አይደለም። ኢትዮጵያውያን ላይ ትኩረት ያደረጉ ማስታወቂያዎች የተገጠቀጡበት በንግድ ቤቶች ደጃፍ የሚቀመጥ ነጻ ጋዜጣ ነው። ወደ 20 ለሚጠጉ ዓመታት ለብዙሀን ንግድ ተኮር መገናኛ ከሆነው ከዚህ ጋዜጣ ጀርባ ያለው ሰው ታሪክ ምንድን ነው? ሀብታሙ ስዩም በቀጣይ ዘገባው ይነግረናል።
ከሁሉም በፊት አንድ ስደተኛ እናገኛለን። በባይተዋር ሀገር ከሥራ ሥራ የሚቀያየር የልቡን መሻት ባለማግኘቱ ውስጡን ቅርቅር የሚለው ስደተኛ ኢትዮጵያዊ በቅርቡ ከጀመረው ሥራ እንደሚቆራረጥ ልቡ ነግሮታል። ከዚያ በፊት ግን በህትመት ዓለም ውስጥ ካለው ወንድሙ ጋር መከረ።
የጋዜጣ አዲስ አበባ ውስጥ ወንድሜ ጀምሮት ነበረ። እዚህ ብዙ ኢትዮጵያውያኖች አሉ፣ እንዲህ አካባቢ ለምን አልጀምርም በሚል ወንድሜ ጋር ተደዋወቅ። በዛ ጊዜ ደግሞ እንደ ቴክኖሎጂ እንደ ዛሬ ቀላል አልነበረም። እንደ ሶፍትዌርም ዝም ብሎ የሚታወቅ አይደለም። አሁን አንድ ሶፍትዌር ተከፍቶ ይጠቀምበታል። ግን በዛ ጊዜ ክላሱን ሊወስጃሉ ጊዜ ክላስ እንደወሰድኩኝ ያልኩት አልቀረም። በቃ ከዛ መስሪያ ቤት ሊወሰደር እሱን ጀመርኩኝ።
ያኔ ወጣት ዛሬ ጎልማሳ ሆነዋል አቶ ኤልያስ ኃይለ ኢየሱስ። ስለዚህ ከዚህ በኋላ አንቱታ ጨምረን እንቀጥላለን። በወቅቱ ይሰሩበት ከነበረው ሥራ በተቀነሱ ማግስት በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንን የንግድ ቤቶች የሚያስተዋውቅ ጋዜጣ ለመጀመር ተነሱ። አትረፍ የተሰኘው ይሄ ጋዜጣ ነሐሴ 8 1994 በኢትዮጵያ አቆጣጠር የመጀመሪያ እትሙ ከመውጣቱ በፊት አቶ ኤልያስ በተለያዩ ንግድ ቤቶች ደጅ መጥናት አስፈልጓቸው ነበር።
እንግዲህ መጀመሪያ ሲጀምር ያደረኩት ምንድን ነው? ከእያንዳንዱ ስቴት ከቨርጂኒያ፣ ከዲሲ እና ከሜሪላንድ የተወሰኑ ቢዝነሶች መረጥኩኝ። እዚያ አነጋገርኳቸው። ከነሳ አድቨርታይዚንግ ልስራላችሁ ብዬ አነጋግሬ ሁሉም ደስ ብሏቸዋል በነጻ አድቨርታይዚንግ። ከዛ አወጣው የመጀመሪያው ጋዜጣ ነጻ ጋዜጣ ነው። 4 ገጽ ነው፣ ብላክ ኤንድ ዋይት ነው። ማደል ጀመርኩ።
የአትረፍ ጋዜጣ እውን መሆን ተስፋ የሰጣቸው አቶ ኤልያስ ጋዜጣው በወጣ በማግስቱ ጀምሮ ግን ፈተናዎች ጠብቀዋቸዋል።
የመጀመሪያ ሱቅ ሄጄ አስቀመጥኩ። አጋጣሚ ሆኖ እነሱ አድቨርታይዝ ያደረግኩላቸው ናቸው። ሁለተኛው ሱቅ ሲሄድ እና ሳሳያቸው ይህን ነገር ላስቀምጥስል የእነዛኞቹን አድቨርታይዚንግ አይተው የእኛን ቤት የለም ብለው ትንሽ እንትን አሉ፣ ደስ አላላቸው። ከዛም በላይ ነበር ከደስ ካለ ማለትም ትንሽ እንደው ንግግርም ነበረበት እና ያን ሰዓት ተስፋ ቆርጬ በቃ ያስቀመጥኳቸውን ጋዜጦች አንስቼ በቃ ይህን ስራ አላቁም፣ እንዴት አድርጌ ነው ይህን ነገር የምቀጥለው? ከአሁኑ እንደዚህ ከ የገጠመ እንዲ ወደ ቤቴ መንገድ ጀምሬ ነው።
ሁሉን እንደ ጸባዩ እንደ አመሉ መያዝ የሚጠይቀውን ስራ አቶ ኤልያስ ከለመዱት በኋላ የደንበኞቻቸው ቁጥር መጨመሩ አልቀረም። እስከ 6ኛው እትም ድረስ ከማስታወቂያ አስነጋሪዎች ምንም አይነት ክፍያ ያልጠየቀው ጋዜጣ ቀስ በቀስ እንደ ማስታወቂያው ግዝፈት ከ$7 እስከ $125 ድረስ አስከፍሏል። ጋዜጣው ላይ የተለያዩ ንግድ ተቋማት አገልግሎታቸውን ያስተዋውቃሉ። የቤት ክራይ ማስታወቂያዎች ይታተማሉ። ያገለገሉ ዕቃዎችም ለገበያ ይቀርባሉ። የዕቃ ሽያጭ ነገር ከተነሳ የአቶ ኤልያስን ጅምር ለመደገፍ በማሰብ አንድ ወዳጃቸው ያደረገውን ዛሬም ያስታውሳሉ።
አንድ ያጋጠመ ነገር አንድ ጓደኛዬም ዋክ አንድ ነገር ፈልግ ጊዜ የማስገባው ስለው የሆነ የምግብ ጠረጴዛ አለ አንድ ጓደኛዬ አላት እና በቃ እሱን አውጣዋለን የሱን ቁጥር ሰጠኝ አወጣ። ከዛ ጊዜ ያደወለች ጋዜጣ ከወጣዋል ሰዎች ይደውሉና ምንድን ነው ይሄ ሰዎች ይደውሉኛል እና አንተን ያወጣኸው እና እንደዚህ እንደዚህ የሚባል ሰው አለኝ ብሎ ያው ሰው አላ ተሰጣለች ነው። እኔ መኪኖች መሸጥ ፈለግኩኝ። እሱ መካ እኔን ለመርዳት ብለው እዚያ የሴትዮዋን ቁጥር አድርጎ ሶፋ አለትም ተከሷው መስል አልፈለገችም፣ ግን ማለት አልፈለገችም።
ለ29 ዓመታት በዩናይትድ ስቴትስ የኖሩት አቶ ኤልያስ ኃይለ ኢየሱስ ጋዜጣቸው በየንግድ ቤቶቹ ደጃፍ እየተቀመጠ የብዙ ኢትዮጵያውያን ንግድ ተኮር የመረጃ ምንጭ ሲሆን የሚፈጥርባቸው ደስታ የሚገመት ነው። እሳቸው ግን የደስታቸው ሁሉ ደስታ ወደ ሀገራቸው መመለስ ሳይሆንባቸው አልቀረም። ከጥቂት ዓመታት ወዲህ ጠቅልለው ወደ ሀገር ቤት ተመልሰዋል። ለዚህ ውሳኔያቸው ሲሰናዱ ሐሳብ የሆነባቸው ጉዳይ ለዓመታት የቆየውን ጋዜጣ ዘግተው የመሄዳቸው ነገር ነው። ለሳቸው አትርፍ የሚለው ስያሜ ከትርፍና ከመጠቀም የተሻገረ ትርጉም አለው። የአያታቸው ስምም ነው። የአያታቸውን ማስታወሻ እንዴት ጥለውት ይሄዳሉ? ያኔ ነው ቤታንያ ባልቻ የተገኘችው።
3 ዓመት ሊሆነኝ ነው ስራ ውስጥ ከገባው። ኤልያስ በጣም ጎበዝ ነው። ብቻውን ነው ይህን ሁላ ሲሰራ የነበረው። ብዙ ሰው የማይረዳው ኤዲቲንግ ጀምሮ ከስልክ መቀበል ጀምሮ ዲሊቨሪ ቀጥሎ ሁሉን ነገር የሚሰራው አንድ ሰው ነው። ይህንን ሪስፖንሲቢሊቲ ወስዶ ለእኔ በትልቅ ሬስፖንሲቢሊቲነት መስጠት ራሱ ለእኔ ኢትስ አን ኦነር ከኤልያስ መቀበሉ ራሱ።
ቤታንያ ባልቻ የአቶ ኤልያስ የወንድም ልጅ ናት። የአትረፍ ጋዜጣን አደራ ተቀብላለች። ጋዜጣው ከዘመኑ አውድ እንዳይርቅ የተለያዩ ለውጦችንም እንዳደረገችበት ትናገራለች።
የቆየ ዌብሳይት ነበረ፣ እሱ ላይ ማሻሻል አድርገናል። አንድ ብዙ የስልክ ጥሪዎች የቀረፍኩበት ሰው የሚደውል የነበረው ጋዜጣው መች ነው የሚወጣው የቤት ኪራይ ኳስቸኖች የነበሩትን የተወሰነ ለመቀፍ at least መች እንደሚወጣ ዌብሳይቱ ላይ every 3 weeks አፕዴት ያደረግን እሱን ለመቀፍ ይችላል። አንደኛ እሱ ነው። ሁለተኛ ዌብሳይቱን ማሻሻል ወደ አዲስ ቀየረናል። አሁን በ2020 እቅዳችን ደግሞ ወደ አፕሊኬሽን ሙሉ ለሙሉ ጋዜጣውን እናወጣለን ማለት አይደለም። በአፕሊኬሽን ግን የተወሰነ መልክ ኦንላይን ፔመንት ድሮም ነበረን ግን በሞደርን ዌይ አድርገን አፕሊኬሽኑ ላይ የተወሰነ መልክ እንቀይራለን ብለናል። ወደዛ
ከቢታንያ ጋር በነበረኝ አጭር የስልክ ቆይታ የተረዳሁት ነገር ቢኖር ማስታወቂያዎች የሚታተሙበት 8000 ቅጂዎች ያሉት ጋዜጣ ብቻ አይደለም። የኢትዮጵያን ማህበረሰብ በአቅሙ የሚያገናኝ ትንሽ የገበያ የንግድ ሐሳብ መገናኛ መላም ነው። ሞግዚት ፈላጊ፣ የቤት ኪራይ ደባለ ፈላጊ፣ ባደራ ወደ ሀገር ቤት ሻንጣ የሚወስድለት ፈላጊ፣ ትላልቅ የመኪና ሻጮችን ከመሰሉ ድርጅቶች ጋር በዚች ጋዜጣ ውስጥ አለው ይላል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙና እንግዳውን እናመሰግናለን። ከአሜሪካ ድምፅ ሬዲዮ ጋቢና ቪኦኤ መደመጡን ይቀጥላል። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። በፌስቡክ አት ቪኦኤ አምሃሪክ ብላችሁ እንዲሁም በትዊተርም በሃሽታግ ጋቢና ቪኦኤን በመጠቀም መልክቶቻችሁን አድርሱን። ፌስቡክ ላይ በመደመጥ እንገኛለን። ለምታዳምጡን ቤታችሁም ሆናችሁ ፌስቡክ ላይ ስልካችሁም ላይ ሆናችሁ ላላችሁ አድማጮቻችን በቅድሚያ እናመሰግናለን። በቀጣይ ደግሞ የኦሮሞና ኦሮሚያ ጉዳይ መፍትሄ ፈላጊ ኮሚቴ በኦሮሚያ የተለያዩ ቦታዎች የሚስተዋሉ አለመረጋጋቶችን እንዲፈቱ የኦሮሚያ ክልል መንግስትን መጠየቁን አስታውቋል። በስድስት ነጥቦች በዘረዘራቸው በክልሉ መፈታት አለባቸው ያላቸውን ችግሮች በግልባጭ ለጠቅላይ ሚኒስትር ጽህፈት ቤትና ሌሎችም ይመለከታቸዋል ላላቸው አካላት መላካቸውን የኦሮሚያ አባገዳዎች ህብረት ሰብሳቢ ጎበና ሆላ ተናግረዋል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ያለመረጋጋት ችግሩ ይፈታ ዘንድ መንግስት ከመፍትሄ አፈላላጊ ኮሚቴ ጋር ውይይት ማድረጉን ገልጸዋል። መንግስት ጥያቄ ካለው ቡድን ጋር ለመወያየት ዝግጁ መሆኑን ቢገልጽም ከሸማቂዎቹ እስካሁን ድረስ ምላሽ አለመገኘቱን ነው ኃላፊው የተናገሩት። ናኮር መልካ ተጨማሪ አለው።
የኦሮሚያ አባገዳዎች ህብረት ሰብሳቢ አባገዳ ጎበና ሆላ የኦሮሞና ኦሮሚያ ጉዳይ መፍትሄ አፈላላጊ ኮሚቴ ለክልሉ ምክትል ርዕሰ መስተዳድር ጽህፈት ቤት ያቀረቧቸውን ስድስት ነጥቦች እንዲያብራራሉ። አንደኛ፣ የኦሮሞ ህዝብ ጥያቄ መልስ እንዲያገኝ መወያየት። በሁለተኛ ደረጃ በተለያዩ ቦታዎች የሚፈጸሙ ግድያዎችና መፈናቀሎች እንዲቆሙ ማድረግ። በህግ ያልተደገፈ በጉጂና ወለጋ ላይ የተጣለው የማዘዣ ማዕከል አስተዳደር እንዲነሳ፣ በእነዚህ አካባቢዎች የተቋረጠው የስልክና ኢንተርኔት አገልግሎት እንዲመለስ ማድረግና ከዩኒቨርሲቲ የተባረሩ ተማሪዎችም ወደ ትምህርታቸው እንዲመለሱ ነበር ነጥቦቹን ያቀረብንላቸው። የነጥቦቹን ግልባጭ ለጠቅላይ ሚኒስትር ጽህፈት ቤትና ለሌሎችም ጉዳዩ ይመለከታቸዋል ላሏቸው ባለስልጣናት መላካቸውን ነው አባገዳ ጎበነው ላይ ተናገሩት። በተጠቀሱት ነጥቦች ዙሪያ መግባባት ላይ ከደረሱና ችግሩን ልባት ካገኘ በኋላ ከሸማቂዎቹ ጋር በሚደረገው የውይይት ሂደት ላይ እንዴት መሳተፍ እንዳለባቸው የሚወስኑ መሆኑን ጠቁመዋል። አባገዳ አስፋው ከበደ ከክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር በተደረገው ውይይት ከምስራቅ ወለጋ ነቀምቴ መሳተፋቸውን ተናግረዋል። ችግሮቹን ስንዘረዝር ከነ መፍትሄው ነው ካሉ በኋላ በምክትል ርዕሰ መስተዳድሩም የተሰጠው ምላሽ መንግስት ከነሱ ጋር ለችግሩ መፈታት እንደሚሰራ የሚያመለክት ነው ብለዋል። ከነ መፍትሄው ነው ነጥቦቹ ላይ ውይይት ያደረግነው። ለምሳሌ የማዘዣ ማዕከሉ አስተዳደር ቢነሳ የሀገር ሽማግሌዎችና አባገዳዎች እንዲሁም ቄሮዎችና ህብረተሰቡ ከፖሊስ ጋር በመሆን ሰላማችንን ለማስከበር ተባብረን ለመስራት ነው እንደ መፍትሄ ያስቀመጥ ነው። መምህር አያና አቃበታ ከነቀምቴ አገር ሽማግሌዎች መካከል አንዱ ሲሆኑ የምዕራብ ኦሮሚያ አለመረጋጋት ስላሳሰበን በግል ተነሳሽነት ነው መፍትሄም ለማፈላለግ ወደ ኦሮሚያ ክልላዊ መንግስት ጽህፈት ቤት ያመራ ነው ብለዋል። ያለ አግባብ ፍርድ ቤት ሳይቀርቡ በማዘዣ ማዕከሉ የታሰሩ ግለሰቦችም እንዲለቀቁ ጠይቀናል ብለዋል መምህር አያና። በሰላም እጦት ምክንያት ህብረተሰቡ ወጥቶ መግባት አልቻለም። አርሶም ሆነ ሰርቶ መኖር ስላልቻለ ለዚህ ችግር መፍትሄ እንደሚያሻው በማመን ነው ለውይይት ይሄን ነው። በተለይ ፍርድ ቤት ሳይቀርቡ በማዘዣ ማዕከሉ ታስረው በእንግልትና ረሃብ ላይ የሚገኙ ሰዎችም እንዲለቀቁ ጠይቀናል። የክልሉ መንግስት ኮሙኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ መንግስት ከአባ ገዳዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ጋር ባደረገው ውይይት የተነሱ ጉዳዮችን ገልጸዋል። የግጭት ችግር ያሉባቸውን አካባቢዎች ሰላም እንዴት መመለስ ይቻላል? ህብረተሰቡስ በሰላም ወጥቶ መግባት እንዴት ማስቻል እንችላለን? የመንግስትም ሆነ የሸማቂዎቹስ ሚና ምን ይሆናል? በሚለው ዙሪያ ሀሳቦች አንስተው ተወያይተናል። መንግስት አባገዳዎች ያነሷቸውን ነጥቦች ተቀብሏል። የውይይቱ ተሳታፊዎች አለመረጋጋት ወዳለበት ቦታ ተንቀሳቅሰው ከህብረተሰቡ ጋር መወያየት እንደሚፈልጉ መግለጻቸውን ጠቅሰዋል ኃላፊው። መንግስት በየአካባቢው ያለው የጸጥታ ኃይል ስለ ጉዳዩ ግንዛቤ ኖሮት ትብብር እንዲያደርግ ይደረጋል ብለዋል። ሸማቂዎቹም እንዲሁ በሚንቀሳቀሱበት ቦታ ችግር እንዳይፈጥሩ የውይይት ተሳታፊዎቹ በመገናኛ ብዙሃን ጥሪ እንደሚያደርጉ ኃላፊው ገልጸዋል። መንግስት ሀሳብ ያለው አካል በሰላማዊ መንገድ ቀርቦ እንዲወያይ ጥሪ ቢያቀርብም እስካሁን ከሸማቂዎቹ ግብረ መልስ አለመገኘቱን ተናግረዋል አቶ ጌታቸው። በውይይት የማይፈታ የክልሉም ሆነ ሀገር ጉዳይ የለም ያሉት ኃላፊው እርቅ የሁለቱንም ወገኖች ፍላጎት ያማከለ በመሆኑ መንግስት የአባገዳዎችና አገር ሽማግሌዎችን ጥሪ እንደተቀበለ ሁሉ የሸማቂዎቹም ወገን እንዲሁ ጥሪውን በመቀበል ለጠረጴዛ ዙሪያ ውይይት ራሱን ማዘጋጀት ይኖርበታል ሲሉ አክለዋል ኃላፊው። ከዩኒቨርሲቲ ተባረሩ የተባሉ ተማሪዎችን በተመለከተም ዩኒቨርሲቲዎቹ መተዳደሪያ ደንብ ስላላቸው የተባረሩበትን ሁኔታ በብስለት እንዲያጤኑ የክልሉ መንግስት ክትትል እያደረገ ነው ሲሉ ገልጸዋል። ስልክና ኢንተርኔት አገልግሎት መቋረጥም በአጭር ጊዜ ውስጥ እልባት ያገኛል ያሉት ኃላፊው በማዘዣ ማዕከሉ ያለ አግባብ ታሰሩ የተባሉ ግለሰቦችን በተመለከተም ተከታዩን ብለዋል። ፖሊስ ግለሰቦችን ሲያስር ህጉን ተከትሎ ፍርድ ቤት ሊያቀርባቸው ይገባል። አንድ ግለሰብ የፖለቲካ ድርጅት አባል ስለሆነ ወይም የተለየ ሀሳብ ስላለው ወይም ሀሳቡ ከሌላ ሰው ሀሳብ ጋር አንድ ስላልሆነ ብቻ የሚታሰር ከሆነ የማይረሳ የታሪክ ስህተት እንሰራለን ማለት ነው። ስለዚህ የጸጥታ አካላቱ ጥንቃቄ እንዲያደርጉና በዚህ ዙሪያ መግለጫም እንዲሰጡ አቅጣጫ ተሰጥቷል። ያለ አግባብ እርምጃ የወሰዱ አካላት ላይ መንግስት ያለምንም ቅድመ ሁኔታ እርምጃ ይወስዳል ሲሉ ተናግረዋል አቶ ጌታቸው። መንግስት ከሸማቂዎቹ ጋር በሰላም ለመወያየት ፈቃደኛ መሆኑን አስመልክቶ በሸማቂዎቹ በኩል ያለውን ሀሳብ ለማወቅ የሸማቂዎቹም ምዕራብ ዞን ጦር መሪ በስልክ አግኝተን ለማናገር ያደረግነው ጥረት አልተሳካም። በመንግስት ጸጥታ ኃይሎችና ሸማቂዎች መካከል ከአንድ ዓመት በላይ በቆየው ግጭት የህብረተሰቡ ሰላም መታወኩንና የቄሌ ሞለጋ አንዳንድ ነዋሪዎች ወደ ጋምቤላ ክልልና ሌሎችም አካባቢዎች በመሰደድ ላይ መሆናቸውን ገልጸን መዘገባችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ለዛሬ የነበረን ጥንቅሮች እዚህ ላይ ጨርሰናል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ ነበርኩኝ። በቀጣዩ የዘቢባ ግርማ ግብዣ እንሰናበታችኋለን።
ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄ ያለሁኝ እና እንደምትወዱትና አድናቆታችን እንደሚገብሉኝ ተስፋ አድርጋለሁኝ። ለጋቢና ቪኦኤ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።
Tun radu ne vioe se cantava fanno remote.